ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ መሰናዶቻችን መካከል
እንደገና ደግሞ ማንንም ታምኛ አይደለም። ሰው ቆሎም ፍቅር ካለ ቆሎም በልቶ ያደርግ። ፍቅር ከምግብም ከምንም በላይ ነው።
በተለያዩ ግጭቶችና ጦርነቶች ምክንያት ዜጎች እየተፈናቀሉ ባሉባት ኢትዮጵያ ሰዎች እርስ በርስ የመረዳዳት ጥረታቸውን ቀጥለዋል። በባህር ዳር አቅንተን አንድ ማሳያ እናጋራችኋለን።
የኤሌክትሪክ ባገኝበት ጊዜ በጣም አጭር ነው ስል ነው እኔ የሚያስፈልገኝ ኤሌክትሪክ ሽፋን ሰዓት ከፍተኛ ስለነበረ እሱን ችግሬን ለመቅረፍ የሞከርኳቸው ሙከራዎች ናቸው ወደ ፈጠራው እንድገባ ያደረጉ።
የፈጠራ ባለሙያው መሳፍንት አለበልን የሰማነው የብዙ አርሶ አደሮች ተስፋ እየሆነ የመጣ ወጣት ነው። ቆየት ብለን ሙሉ ሀሳቡን እናዳምጣለን። እኒህና ሌሎች ጥንቅሮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረሙ።
የተባበሩት መንግስታት ድርጅት ኢትዮጵያ ከሀገር እንዲወጡ ያዘዘቻቸው ባለስልጣናት ከሀገር ለቀዋል አለ። የመንግስታቱ ድርጅት ቃል አቀባይ የሆኑት ፋርሃን ሀቅ ባለስልጣናቱ ለደህንነታቸው ሲባል ከሀገር እንዲወጡ ተደርጓል ብለዋል። ቃል አቀባዩ ከሪፖርተሮች በተጨማሪ ለቀረቡላቸው ጥያቄዎች ቅድሚያ የምንሰጠው ስለ ሰራተኞቻችን ደህንነት ነው፣ ይህን ማድረግ ካልቻለን ደግሞ ሌሎች እርምጃዎችን እንወስዳለን ብለዋል። ባለፈው ሐሙስ ኢትዮጵያ የፌዴራል መንግስት ባለስልጣናቱ በ72 ሰዓታት ጊዜ ውስጥ ከሀገር ለቀው እንዲወጡ ያዘዘ ሲሆን ለዚህም በሀገር ውስጥ ጉዳይ በመግባትና ለትግራይ ኃይሎች የቴሌኮሙኒኬሽን መሳሪያዎች ያቀርባሉ የሚል ክስ አቅርቧል። ይህን ተከትሎ ሐሙስ ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ መደንገጣቸውን ያስታወቁ ሲሆን አርብ ዕለትም ከጠቅላይ ሚኒስትር አብይ አህመድ ጋር የስልክ ንግግር አድርገዋል። የተባበሩት መንግስታት ድርጅት ኢትዮጵያ የመንግስታቱን ባለስልጣናት የማባረር ህጋዊ መብት የላትም፣ የተባበሩት መንግስታት ድርጅት ሰራተኞች በድርጅቱ ቻርተር መሰረትም የተጠበቁ ናቸው፣ ይህን መሰል እርምጃዎችም በሀገራት መካከል የሚደረግ ነው ብሏል። የድርጅቱ ቃል አቀባይ ሀቅ በበኩላቸው የሰራተኞቻችን ሙያቸውን የሚያከብሩ ገለልተኛና ሁሉን በእኩል የሚያዩ መሆናቸውን እናምናለን ብለዋል። እዚህ ጉዳይ ላይ ባለፈው አርብ የተባበሩት መንግስታት ድርጅት ዲፕሎማቶች የተሰባሰቡ ሲሆን በዚህ ሳምንትም በድጋሚ እንደሚመክሩበት ታውቋል። በሌላ የመንግስታቱ ድርጅት ዜና ደግሞ የተባበሩት መንግስታት ድርጅት ምርመራ ሰኞ ዕለት ባወጣው ሪፖርት እንደ አውሮፓውያን አቆጣጠር ከ2016 ዓ.ም ጀምሮ በሊቢያ ህጻናት ወታደሮችን ማሰለፍን ጨምሮ በሰብአዊነት ላይ ወንጀሎች ተፈጽመዋል ሲል አስታውቋል። በሊቢያ የተባበሩት መንግስታት ድርጅት የመብቶች ምክር ቤት በተቋቋመ ገለልተኛ አጣሪ ተልዕኮ ወደ አውሮፓ ለመጓዝ የሚመጡ ስደተኞች በማጎሪያ ማዕከሎች ውስጥና በህገወጥ የሰዎች አዘዋዋሪዎች በደልና እጅግ አሰቃቂ የሆነ እንግልት ይደርስባቸዋል ቸዋል ብላል። በስደተኞች ላይ በእስር ቤት ውስጥ የሚደርሱ በደሎች በሰብአዊነት ላይ የሚደርሱ በመሆናቸው በሊቢያ የጦር ወንጀሎች ተፈጽመዋል የሚያስብሉ ምክንያታዊ መሰረቶች አሉ ሲል ተልኮ በሪፖርቱ ላይ አስቀምጧል። ሪፖርቱ ህጻናቱ በቀጥታ እጅግ አስከፊ በሆኑ ብጥብጦች እንዲካፈሉ ማድረግና ታዋቂ የሆኑ ሴቶችን ማጥፋትና መግደል የመሳሰሉ ድርጊቶችም እንደሚፈጸሙ ተዘርዝሮበታል። የቦኮ ሐራም ተጠቂዎች በሰሜን ማዕከላዊ ናይጄሪያ ለነዋሪዎች ገንዘብ እየሰጡና በተዋጊነት እየመለመሉ በርካታ ስፍራዎችን እየተቆጣጠሩ መሆኑን የአካባቢው ባለስልጣናትና የክፍለ ሀገሩ የማስታወቂያ ኮሚሽን መናገራቸውን ሮይተርስ ዘገበ። የጦር ሰራዊቱ በጸረ ሽምቅ ተዋጊ እንቅስቃሴው ስኬት እያስመዘገበ መሆኑንም ሲናገር ቆይቷል። ይሁንና በብዛት በሰሜን ምስራቅ ናይጄሪያ የሚንቀሳቀሰው ቦኮ ሐራም ከዋና ከተማዋ ጋር በሚዋሰኑ አካባቢዎች መስፋፋቱ አሳሳቢ መሆኑም ተገልጿል። ሲሮሮ የሚባለው የሰሜን ናይጄሪያ ክፍለ ግዛት አካባቢ አስተዳደር በሰጡት ቃል በአሁኑ ወቅት ታጣቂ ቡድን ቢያንስ 8 ቀበሌዎች ውስጥ እንደገባ መናገራቸውን ትላንት ሮይተርስ ዘግቧል። በመጨረሻም ወደ ዩናይትድ ስቴትስ እንሻገር። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ትላንት ሰኞ የሪፐብሊካን ህግ አውጮች ዴሞክራቶች የሀገሪቱን የብድር ስልጣን እንዳይጨምሩ አግደው ሀገሪቱን ከሁለት ሳምንታት በኋላ የጥሬ ገንዘብ እጥረት እንዲያጋጥማት እያደረጉ ነው ሲሉ በብርቱ ተቹ። ፕሬዝዳንት ጆ ባይደን ትላንት በዋይት ሀውስ ባደረጉት ጋዜጣዊ መግለጫ ላይ ለሪፐብሊካኖች ገለል በሉ፣ ሀገሪቱን ማዳን ካልፈለጋችሁ እንዳታጠፏት ገለል በሉ ሲሉ ተናግረዋል። አድማጮች ለሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከማክሰኞ ምሽት የቀሪ ጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው መሰናዶ እንሻገር።
የተባበሩት መንግስታት ድርጅት ኢትዮጵያ ከሀገር እንዲወጡ ያዘዘቻቸው ባለስልጣናት ከሀገር ለቀዋል አለ። የመንግስታቱ ድርጅት ቃል አቀባይ የሆኑት ፋርሃን ሀቅ ባለስልጣናቱ ለደህንነታቸው ሲባል ከሀገር እንዲወጡ ተደርጓል ብለዋል። ቃል አቀባዩ ከሪፖርተሮች በተጨማሪ ለቀረቡላቸው ጥያቄዎች ቅድሚያ የምንሰጠው ስለ ሰራተኞቻችን ደህንነት ነው፣ ይህን ማድረግ ካልቻለን ደግሞ ሌሎች እርምጃዎችን እንወስዳለን ብለዋል። ባለፈው ኢትዮጵያ የፌዴራል መንግስት ባለስልጣናቱ በ72 ሰዓታት ጊዜ ውስጥ ከሀገር ለቀው እንዲወጡ ያዘዘ ሲሆን ለዚህም በሀገር ውስጥ ጉዳይ በመግባትና ለትግራይ ኃይሎች የቴሌኮሙኒኬሽን መሳሪያዎችን ያቀርባሉ የሚል ክስ አቅርቧል። ይህን ተከትሎ ሐሙስ ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ መደንገጣቸውን ያስታወቁ ሲሆን አርብ ዕለትም ከጠቅላይ ሚኒስትር አብይ አህመድ ጋር የስልክ ንግግር አድርገዋል። የተባበሩት መንግስታት ድርጅት ኢትዮጵያ የመንግስታቱን ባለስልጣናት የማባረር ህጋዊ መብት የላትም፣ የተባበሩት መንግስታት ድርጅት ሰራተኞች በድርጅቱ ቻርተር መሰረትም
ቀደም ብሎ ለተፈጠረው የቴክኒክ ችግር በእጅጉ ይቅርታ እንጠይቃለን። ወደ መጀመሪያው መሰናዶ እንሻገራለን። ኢትዮጵያ ውስጥ ጦርነትን ካስተናገዱ ስፍራዎች አንዷ በአማራ ክልል የሚገኙ የዋግምራ ብሔረሰብ አስተዳደር ዞን ነው። ዞኑን ለቀው የተሰደዱ በርካታ ነዋሪዎች ተጠልሉባቸው ከተሞች አንዷ ባህር ዳር ናት። በዚች ከተማ ነዋሪ የሆኑ በመኖሪያ ቤታቸው 17 ተፈናቃዮችን እያስተናገዱ ያሉ አንድ ግለሰብን አስቴር ምስጋናው በመቀጠል ታስተዋውቀናለች።
በባህር ዳር ከተማ ነዋሪ የሆኑት ወይዘሮ ሂሩት ተገኔ በመኖሪያ ቤታቸው ከዋግምራ ዞን ተፈናቅለው የመጡ 17 ሰዎችን እያስተናገዱ ነው።
መስከረም 2፣ 3፣ 4 እያሉ የገቡት ወደ 30 ሰው ነበሩ። ከዛ ወደ አራት ሰው መጀመሪያ አዲስ አበባ ሄደ፣ እንደገና አሁንም አራት ሰው፣ ከዛ ሁለት ሰው እያሉ ወደ 10 11 ሰው የሚሆኑ ወደ አዲስ አበባ ሄደዋል፣ በሂደት ማለት ነው። አሁን ግን እዚህ ቤት የሚኖሩ 17 ሰዎች ናቸው።
ወይዘሮ ሂሩት ቤት ንብረታቸውን በድንገት ጥለው የመጡ ተፈናቃዮችን በቤታቸው ቢያስጠልሉ ማህበረሰቡ በየቀኑ የሚያመጣው ድጋፍ እንዳስገረማቸው ይናገራሉ።
የመንግስት ሰራተኛ ነኝ፣ ለዛውም ጸሐፊ ነኝ። እንደገና ደግሞ ማንንም ታምኛለን። ሰው ቆሎም ፍቅር ካለ ቆሎም በልቶ ያደርግ። ፍቅር ከምግብ ከምንም በላይ ነው። ማህበረሰቡ ጓደኞቼ፣ ጎረቤቶች ረድተውናል። ሰው ማለት ይሄ ነው። እነሱ ከተሰጣቸው ነገር እንኳን ውጭ ላሉ ወገኖቻቸው ለከሌ ምናምን ብለው ቆርሰው ይሰጣሉ። እኔ ይሄን ነው የማውቀው። ፍቅር ማለት ይሄ ነው። በቃ ለሰው የሰጠ ለእግዚአብሔር ያበደረ ነው የምለው እኔ። እና ቢሰጥ መልካም። ይሄ ጊዜ ያልፋል፣ የማያልፍ ነገር የለም። እኛ በምድር ስንመጣ ራቁታችን ነው የመጣ ነው፣ መጠለያ እንድንጠለልበት እንጂ ይሄ ቤት የሁሉ ሰው ቤት ነው። እኛ እንስራው እንጂ የሁሉ ሰው ስንሄድ ጥለ ነው ነው የምንሄደው። መጨመር ምናምን አሁን ሰርቪሱ ይከራይ ነበር። እኛ ግን ለምን እንትን እንዳልነውም አናቅም። በመጥቶ እንዳውም እንከራየው ምናምን ሲሉ አይተውት ምን እንደዚህ ነው። ያ ሰርቪስ በገቢ ቢያመጣ ከወገን ከሰው አይበልጥም። ይህ ጊዜ ደግሞ ያልፋል። እነዚህ ህፃናቶች እንኳ አድገው ከኛ ምን ይማራሉ? ነገ ደግሞ እነሱም ከዚህ የተማሩትን ነገር ማካፈል ይለምዳሉ፣ ፍቅር ይለምዳሉ። እነሱ ደግሞ ከዚህ የበለጠ እኔ ትንሿን ነገር ነው ያደረኩት።
ከ21 ቀን በፊት ከዋግምራ ዞን 3 ቀናትን በእግራቸው ተጉዘው ከመጡ ተፈናቃዮች አንዱ አቶ መስፍን ብርሃነ መስቀል ዘመድ ብለው ቢመጡም የማያውቁት የባህር ዳር ከተማ ነዋሪ በሙሉ ዘመዳቸው መሆኑን እንደተረዱ ይናገራሉ።
ተፈናቅለን ስንመጣ ባህር ዳር ላይ ያየነው ነገር በጣም ደስ የሚል ነው። ጫማ እንኳን ለመግዛት ተፈናቃይ ነኝ ስሎ በገዛሁባት ነው የምሸጥልህ ብሎ እስከዚህ ድረስ ማሰብ። አንድ ጓደኛዬ ኪራይ ቤት ሆኖ ከተከራየበት ግቢ ውስጥ እሷም ተከራይ ሆና ኪራይ ከፈለችለት። ይሄ በጣም የሚያስደስት ነው። ስንመጣ ከሰቆጣ ምንም እንኳን የምንተዋወቅ ብንሆንም እዚህ ጋር ደግሞ አንድ ቤተሰብ ሆነን ነው። እገሌ በልቷል ያልበላም፣ እገሌ ጠጥቷል ያልጠጣም። ይህንን መተሳሰብን አዲስ ፍቅር የመሰረተልን የባህር ዳርን ሰውን በረከቱን ያተረፍልለት ነው የምለው። እዚህ ራሱ አሁን እኛ ከኛ እኮ ተርፎ ሄዷል። እዚህ ግቢ ውስጥ ጎረቤቶቻቸው የነፍሬ ጎረቤቶች እና ሂሩት ጎረቤቶች ሆሙሉ እንጀራ እየተሸከሙ ለከኛ አሁን እድር እንደሚከደው በለክሶ በሐዘን ጊዜ እንደሚወሰዱ አይነት ነው የሆነብኝ። ይሸከማሉ ይመጣሉ ይሸከማሉ ይመጣሉ። እኛ ከምን በላው ያክል ተርፎ መጠለያ ላሉት እንኳን ወስደናል። ይሄ ረሃብ ውስጥ እንኳን አይደለንም ቤታችንን እስከሚያስረሳ ድረስ ነው። ቱቡሳችንን እስከምንረሳ ድረስ ነው። አካባቢው ጎረቤቱ በሙሉ በቃ ወጥ ሰርተው እንጀራ ይዘው ተሸክመው ይመጣሉ። ከአቅማችን በላይ ሆኖ ደግሞ እንደኛው የተፈናቀሉ ናቸው ብለን በባጃጅ ወስደን እስከመስጠት ደሆነ እና በጣም ደስ የሚል አቀባበል ያለው ህብረተሰብ ነው ያገኘ ነው። መንግስታችን ወደ ቤት የምንመለስበትን አጭር ጊዜ የምቻችንን ሰርተን የምንለወጥበት ሰርተን ማመን ያሳዝነው መስራት የሚችል እንጂ መስራት የሚችል አይመሮ ተቆርጥሞ ቁጭ ስል ያሳዝናል። እርግጥ መንግስት ላይ ከምረን የምንጠላ አይደለም የወቅቱ ችግር ነው።
አቶ መስፍን ብርሃነ መስቀል የባህር ዳር ከተማ ነዋሪ መጠጊያ ከለላ ቢሆናቸው ዘዋግምራ የቀሩ ቤተሰቦቻቸውን ሲያስታውሱ ግን ስሜታቸው እንደሚረበሽ ይናገራሉ።
ይሄን ላስተላልፍ ፈልጋለሁ። ፍቅር የሆነ ህዝብ ነው ጥለን የመጣ ነው። ፍቅር የሆነ አባት እናቶች ናቸው ጥለን የመጣ ነው። ደካማ አቅም ደካሞች ናቸው ጥለናቸው የመጣ ነው። ይሄ ጊዜ አልፎ ነገ ጧት እኮ እንገናኛለን። በዘመን መለወጫ ላይ ነው ዱለት በመጣራሪያ ገሰዓት ላይ ነው በረን ቤታችን ዘግተን ይወጣ ነው። ይሄ ጊዜ አልፎ ደግሞ እንገናኛለን። የዋገ ህዝብ በሙሉ አትከፉ በይል ይህንን ቃል አስተላልፋለሁ።
ወይዘሮ ሂሩት በመጨረሻ ጊዜ የሚያመጣው አይታወቅምና ማህበረሰቡ እርስ በርስ ይደጋገፍ ሲሉ ምክራቸውን ለግሰዋል።
ቤት ኪራይ የሚጨምሩ ሰዎች ይህ ቀን ያልፋል። እነሱም እኮ ሳይበሉት ሊሄዱ ይችላሉ። ማን ያውቃል? ሸቀጥም ይህ ስግግም ነው።
ህፃናታን ግን ከዚህ ሁሉ ውጥንቅጥ ውጭ ነው። በግቢው እንዲህ እንደ ልቡ ይቦርቃል።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አስቴር ምስጋናውን ለቀደሙ ዘገባ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ከኢትዮጵያ በማደጎ የተወሰደች የ12 ዓመት ህፃን ከአሜሪካዊቷ እናቷ ጋር በመሆን በኢትዮጵያ ያሉ ህፃናት የማንበብና መጽሐፍ ክህሎታቸው እንዲያዳብሩ የሚያስችሉ መጽሐፍትን እየጻፉና በነጻ ለማዳረስም እየሰሩ ይገኛሉ። ሰፊ ልብ ትልቅ ህልም ብለው ባቋቋሙት ድርጅት አማካኝነት እስካሁን በአማርኛ፣ ትግርኛ፣ ኦሮምኛና ሶማሊኛ የተጻፉ አዳዲስ ታሪክ ያላቸው ከ100,000 በላይ መጽሐፍትን በተለያዩ የሀገሪቱ ክፍሎች እያዳረሱ ይገኛሉ። ስመኝሽ ቆየ ሙሉ ጉዳዩን ትነግረናለች።
በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤልኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በደት ወደ አሜሪካ ከመጡ ወላጆቿን የተወለደችው። ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደጎ የወሰዷት የ12 ዓመት ልጅ አለቻቸው ሌላ አንጀሊተስ።
We met Layla for the first time as a 6-month-old in Addis Ababa. My husband and I went together.
Layla ለመጀመሪያ ጊዜ ተዋወቅናት የስድስት ወር ህፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው። በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቀፋቸውና እንኳን ደስ አለ ሲሉት የተሰማው ስሜት ነበር የተሰማው።
የስደተኝነትን ህይወት በየግላቸው የሚያቆት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት ገና የሶስት ዓመት ልጅ እያለች ነበር። ይህን የመጀመሪያ ጉዞዋን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር።
It was always really awesome to remember writing the memories of being able to put those memories onto the pages and sharing them with everyone around the world.
I'm not dissimilar. ኢትዮጵያ ሄጄ ያሳለፍኳቸውን ትዝታዎች በወረቀት ላይ ስጽፋቸውና ለሰው ሳካፍላቸው በጣም ደስ ይለኛል።
እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህፃናትን ማንበብና መጻፍን ያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጽሐፍት መነሻ የሆኑት። እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህፃናት መጽሐፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች።
It struck me that how is a child going to learn to love to read and see reading as a tool to their future if they don't get to practice with books that draw them in?
በጣም ልቤን የነካው ነገር ልጆች መጽሐፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጽሐፍት ብዙ የሉም። ይህ አሜሪካ አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወደ አሳተመ የጀርመን ድርጅት ጠቆመኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመለከተኝ።
Our goal is by closing this gap, one big gap is the lack of early reader books.
ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ 200 መጽሐፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅ። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዘኛ ችሎታቸውንም ያሻሽላሉ። ዋናው አላማችን ግን አንድ ላይብረሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው።
ድርጅታቸውን ባቋቋሙ በአራት ዓመት ጊዜ ውስጥ ኤልኖርና ሌላ 105000 መጽሐፍትን በኢትዮጵያ ለሚገኙ ህፃናት ያደረሱ ሲሆን ከነዚህ ውስጥ 107ቱ በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ህፃናትን መርዳት በመቻሏ በጣም ደስተኛ ናት።
It makes me feel like super proud, a fact that like no one can take it away from me and that I've given back to my birthplace means so much.
Look, manum yemaywasdibny yetelege hayl yalleñ meslo ndisemañ yadergeñal. Letholledkubet hageri yihone neger madreg mechale leni betam tilik neger no. አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወቅ። በአማርኛም በእንግሊዘኛም መጽሐፎቹን ስንብሳት በጣም ትልቅ ኩራት ተሰማኝ።
ሌላ መጽሐፎቹን ከመጻፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው።
I want for them to be able to experience the books that I experience. I want them to be able to travel into new worlds and to be able to write.
ኢትዮጵያ ውስጥ ያሉ ህጻናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ ያዩትንም ነገር እንዲጽፉ እመኛለሁ።
ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህፃናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ ያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድረገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህፃናትን ማንበብና መጻፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች።
Well, we founded this organization with the belief that collaboration was a key element.
ድርጅት ያቋቋምነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንደውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን።
For example, we did a collaboration with an organization called WEMA that got our books in Tembarsa and Amharic to, you know, rural Ethiopia for their schools and libraries.
WEMA የሚባል ድርጅት የኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጭ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን።
መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳርና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች።
ስታድግ
ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያን ስቼ ስጽፍ የራሴን ዓለም ፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል።
The fact that I could could do that felt like a superpower.
Leila na natwa Elnor yemiwadut ande Ethiopia babal alle derbiaber ambessa yaser ከተባበረ ኢትዮጵያ ውስጥ የተማሩ ህፃናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ አመት ብቻ ተጨማሪ 100 ሺህ መጽሐፍትን ለኢትዮጵያ ህፃናት ለማዳረስ እቅዳላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉና አመሰግናለን። አሁን ወደ ቴክኖሎጂው መሰናዱ እናቀናለን። መሳፍን ታለበል ተፈጥሯዊና ታዳሽ የሆኑ የኃይል ምንጮች ላይ መሰረት ያደረጉ የቴክኖሎጂ ውጤቶችን ለተጠቃሚዎች በማቅረብ ላይ የሚገኝ ወጣት ነው። በአሁኑ ጊዜ በባህር ዳር ከተማ የሚኖረው መሳፍን የሰራውን በፀሐይ ኃይል የሚሰራ የመስኖ ልማት ደጋፊ መሳሪያ የተመለከተው የእርሻና ገጠር ትብብር የቴክኒክ ማዕከል የተባለ ድርጅት ሸልሟል። ተጨማሪ መሳሪያዎችንም ፈልስፏል። የዝንባሌውን መነሻ ቀድሞ ይነግረናል።
እንዲህ ያደኩበት ሀገር ክምር ድንጋይ ይባላል። የመብራት አቅርቦት አልነበረን እና በግል ጀነሬተር እንጠቀም ነበረ። በግል ኤሌክትሪክ ማመንጫ በነዳጅ የሚሰራ ጀነሬተር ስለነበረ የኤሌክትሪክ የማገኝበት ጊዜ በጣም አጭር ነው ውስን ነው። እኔ የሚያስፈልገኝ የኤሌክትሪክ የሽፋን ሰዓት ከፍተኛ ስለነበረ እሱን ችግሬን ለመቅረፍ የሞከርኳቸው ሙከራዎች ናቸው ወደ ፈጠራው እንድገባ ያደረጉ።
ሽልማትን ካስገኙልህ የፈጠራ ስራዎች እስቲ እንጀምርና በስካሁኑ ጉዞ ለተጠቃሚዎች ያደረስካቸው ግኝቶችን እስቲ በተወሰነ መንገዱ አስቃኘን። ምን አይነት ነገሮችን ሰርተሃል? ጠቀሜታቸውስ ምንድን ነው?
ጥሩ። ለተጠቃሚዎች ያደረስኳቸው ክልሉን ዳታ ማዕከል ፓወር ሳይቆራረጥ እንዳገኝ ማድረግ ዩቲኤስ የማይቆራረጥ ለምን በአንድ ቻርጅ ከ48 ሰዓት እና እስከ 78 ሰዓት የሚሆን ለዋናውም ለምክትል ዳታ ሴንተሩም ይሰራል። እስካሁን ከነበሩት ቴክኖሎጂዎች ለየት የሚያደርገው በ30 ደቂቃ ቻርጅ ውስጥ 78 ሰዓት መስራት ማስቻሉ ነው። ከዛ ባሻገር መብራት በቀጥታ ሰዓት ጄኔሬተር አላቸው። ባካፕ ጄኔሬተር፣ ተለባባቂ ጄኔሬተር አለ። ጄኔሬተሩ ሲነሳ ዩፒኤች ያለ ወስ ስለሚሆን ጀነሬተር እና ዩፒኤች በኮምፒውተር ቋንቋ ወይም በራሳቸው ቋንቋ በሚግባቡበት ተገናኝተው ፍክነት እንዳይኖር ያደርጋል። ከዛ ባሻገር ኤፒኤሶች አሉ። የአውቶማቲክ ትራንስፈር ሲፍራት ሲጠፋ ጀነሬተር ተመልሶ ወደ ስራው እንዲገባ የሚያደርግ ኤፒኤስ አለ። እሱ ለባህር ዳር ዩኒቨርሲቲ ተገጥሟል። ሶላሮች አሉ። በትንሽ የሶላር ፓናሎች ከፍተኛ ኤሌክትሪክ ማመንጨት እንዲችሉ ተደርጎ ለመኖሪያ ቤቶችም ለሪጌሽን የተገጠሙ ሶላሮች አሉ።
መሳፍንት፣ በለጠ ለአድማጮች ግልጽ እንዲሆንልን አንተ የሰራሃቸው መሳሪያዎች ከፀሐይ ብርሃን የሚገኝን ኃይል በመቀየር የመደበኛ መብራት በማይኖርበት ጊዜ ምትክ የሚሆን ኃይል የሚያቀርቡ ናቸው ማለት ይቻላል?
እሱንም ማለት እንችላለን። ከዛ ባሻገር ምንም አይነት መብራት የሌለበት ከመብራት ግንኙነት ውጭ የሆነ ቦታ ላይ 24ቱንም ሰዓት 7ቱንም ቀን ኤሌክትሪክ እንዲያገኙ ማድረግ እንችላለን። መብራት ያለበት ቦታ ላይ ሶላር ፓነል ሳይኖር መስራት የሚችሉ ላይክ ጄኔሬተር ሆኖ መጠቀም እንችላለን።
ለመስኖ ልማት የሚያገለግል ለውሃ ማጣሪያ የሚያገለግል የሚችሉ መሳሪያዎችንም እንደሰራህ ሰምቻለሁ። ስለ እነሱ ውስጥ የተወሰነ ነገር ንገረን።
ጥሩ። እነዚያ መሳሪያዎች የአለሰው እርዳታ የኢሪጌሽን ቴክኖሎጂን ወይም የውሃ ማጠጣት ስራውን የሚሰሩ ናቸው። አትክልት ለማድረግ የሚያስፈልገውን የውሃ መጠን በማነስነት የተገጠሙለት ማዳመጫዎች አሉ ወይም ሴንሰሮች እነሱ አትክልቱ ለማደግ የሚያስፈልገውን የውሃ መጠን በማለፍነት አትክልቱ ተገቢውን የውሃ መጠን መስጠት የሚችሉ ቴክኖሎጂዎች ናቸው። ሶላር ለሪጌሽን ቴክኖሎጂ ይባላል። አውቶማቲክ ሶላር ለሪጌሽን ቴክኖሎጂ ይባላል። በተፈጥሮ የምናመርተውን ያክል ትክክለኝነት ማንያ ፐርሰንት በጥንፋት ስለ ሁኔታ እንድናመርት ያደርጋል። ያም በአመት ከሶስት ጊዜ ማምረት እንዲችሉ ያደርጋቸዋል። ገበሬዎችን ውሃ ማጠጣት አይጠበቅባቸው። እነሱ ምግብ ማብሰል ይችላሉ። ሶላሩን ተጠቅሞ ኤሌክትሪክ እንዲሁም የሳተላይት ዲሾችን አክሰስ ማድረግ ይችላሉ።
መሳፍንት፣ እንግዲህ የአንድ የፈጠራ ስራ ወይም የአንድ ግኝት ውጤት የሚለካው ተጠቃሚዎች በሚሰጡት ምላሽ ልክ ነው። የአንተን ስራዎች ለመጠቀም የሞከሩ አርሶ አደሮች የሰጡህ ምላሽ ምን ይመስላል? የተጠቀሙ ሌሎች የአንተ ደንበኞችስ ምን አይነት ምላሽ ሰጡህ? በስካሁኑ ጊዜ
እንግዲህ በከፍተኛ ሁኔታ ተጠቃሚ የሆነው የክልሉ ሳይንስና ቴክኖሎጂ ነው። እንዲሁም የክልሉ ርዕሰ መስተዳደር ቢሮ እንግዲህ ቴክኖሎጂ ይጠቀማሉ። ቴክኖሎጂዎቹ አሁን ላይ ወደ ፋብሪካ ፋክተሪ እየተገነባ ነው። በማስ ፕሮዳክሽን መመረጥ ካልቻለ ለገበሬዎች ተደራሽ አይሆንም። አፎርደብል አይደለም ፕራይሱ። ገበሬዎች መግዛት የሚችሉት በዛ ልክ ሲሆነ፣ ስለዚህ ዋጋው ከፍተኛ ስለሆነ ከዋጋ ውጭ ምንም አይነት ኮምፕሌን የለባቸውም ወይም ተቃውሞ የለም። ዩቴሶቹ በተቃራኒ ሁኔታ የተገጠሙት ዩቴሶች ዓለም ላይ ካሉ ዩቴሶች አንደኛ የተሻለ ኃይል ይዘው መቆየት እድላቸው ከፍተኛ ነው። ሲቀጥል የሚገዙበት ዋጋ በጣም ዝቅተኛ ነው። የኛ ቴክኖሎጂ የአረንጓዴ ኃይል ልማትን ያበረታታል እና የንጹህ ኃይል ምንጭን ያበረታታል። የምንሰራቸው ከኢዌስት ነው። ኢዌስት ማለት በሰለጠነ ዓለም ላይ የአገልግሎታቸው የሚጨረሱ የኤሌክትሮኒክስ ማቴሪያሎች ናቸው። እነሱን በመሰብሰብ እነሱን ወደምንፈልገው ዓላማ በማዋል ነው ስራዎች የሚሰሩት። ከዛ አንጻር እንግዲህ እስካሁን ያለው ከሰዎች የመጣው አስተያየት በጣም ጥሩ ነው። ከመስሪያ ቤቶች ስፔሻሊ ከትልቅ መስሪያ ቤቶች የመጡ ጥሩ ጥሩ ሀሳቦች አሉ።
የገጠሙህ መሰረታዊ ችግሮች ምንድን ነበሩ? እንዴት አድርገህስ ተወጣቸው?
ሁሉም ሰው እንግዲህ ኢትዮጵያ ሲኖር የፋይናንሻል ችግር አለ፣ የመስሪያ ቦታ አለ፣ ፕሮጀክትህን ማሳመን ሌላ ትልቅ የራሱ ምታት ይሆናል። እነዚህ ሁሉ ነገር ጠንካራ ሀሳብ ይዘህ ከተነሳ ድረስ ጊዜን የሚወስዱ የሚያደክሙ ግን የሚሳኩ ነገሮች ናቸው። የፍላጎት ክልክ ትልቅ ከሆነ የምደክመው ድካም ትልቅ ነው። ስኬትህ እሱም ትልቅ ይሆናል። በድካም ትልቅ ስትሰራ ሁል ጊዜ መሰናክል አለ። ካልሰራህ መሰናክል የለም እና ስራ ላይ የሚጠበቁ ነገሮች ናቸው ያጋጠሙ። ከዚያ የተለየ ከባድ የምለው ቻሌንጅ አላጋጠምም።
በቀጣይ ጥቂት ዓመታት ውስጥ እነዚህ ነገሮች መስራት እፈልጋለሁ፣ እነዚህ ነገሮችን ለተጠቃሚዎች ማቅረብ እፈልጋለሁ ብለህ ያስቀመጥካቸው ዝርዝር እቅዶች ካሉ ውስጥ የተወሰኑትን አጋራን።
ጥሩ። እንግዲህ እንደነገርኩ ፋብሪካ በግንባታ ላይ ነው ያለው እና ተወሰነ ክፍያ የገጠራማውን ክፍል ከመብራት ጋር ሳይገናኙ ውሃ ፓምፕ ማንቀሳቀስ የሚችል የአውቶማቲክ ሪጌሽን መስራት የሚችል እና ምግብ ማብሰል የሚችሉበትን ሶላር ፓነል በጣም በዝቅተኛ ዋጋ ጊዜ ሂደት መክፈል በሚችሉበት ክፍያ እሱን አመቻችተን ለገበሬ ተደራሽ መሆን እንፈልጋለን። ከዛ ውጭ ሀገራችን ላይ ከፍተኛ የሆነ የሀይል መቆራረጥ አለ። እሱን ችግር መቅረፍ የሚችሉ ብዙ ፕሮጀክቶች አሉ። ኦልሬዲ ተጀምረውም ተግባራዊ እየተደረጉ ያለው ናቸው። ጊዜም የሚጠብቁት ከአንድ አመት በኋላ እንግዲህ እነዚህ ሁሉ ህልሞች እውን ይሆናሉ። የከተማ የውሃ ማጠጫ ቴክኖሎጂዎች አሉ፣ ድሮኖች አሉ። እነሱን ጨምሮ እንግዲህ ከአንድ አመት በኋላ ሙሉ ለሙሉ ምርት ላይ ይገባሉ።
በጣም አመሰግናለሁ መሳፍንት። ቀሪው ዘመንህ ያሰብከው ሁሉ የሚሳካበት እንዲሆን እመኝልሃለሁ። መልካም ምሽት ይሁንልህ።
አመሰግናለሁ። ሰላም ቀን ይሁንልህ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን የዕለቱን ግሩም ሙዚቃ የምናዳምጥበት ሰዓት ላይ ደርሰናል። አንጋፋው አሊቢራና ወጣቱ አብርሃም በላይነህ ዳርም የለው ይሉናል። ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ዝሚን በመስተለው፣ ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።
ሰምሮ ፍቅር ከልበሽ አንድ ልቤ ቤተኛ መሆንሽ ነው ደጋግሞ የሚያደርገኝ ደስተኛ። ሰምሮ ፍቅር ከልበሽ አንድ